ባለፈው እንደጀመርነውና እንደነገርኳችሁ ከኤፌሶን ምዕራፍ 4 ቁጥር 17 ጀምረን እስከ 5ኛው ምዕራፍ ቁጥር 20 አካባቢ የምናየው ሐሳብ እንደ ብርሃን ልጆች መመላለስ የሚል ርዕስ ነው የሰጣሁት። እንደ ብርሃን ልጆች መመላለስ ዛሬ የምናገረው መልእክት ዛሬ ብቻ አይደለም ባለፈውም ያነሳሁት መልእክት ባለፈው ሳምንት ወንድማችን ሰለሞን ሲያካፍለን ጋር ከነበረው ሐሳብ ጋር በጣም የሚያያዝ ሐሳብ ነው። እና በማስተዋል ጌታን እንድንሰማው ያስፈልገናል። እግዚአብሔር ምን እንደፈለገ ምን ሊለን እንደወደደ ምን ከኛ ምን እንደፈለገብን ማስተዋል በጣም ያስፈልገናል። የእግዚአብሔር አምላካችን ስም የተባረከ ይሁን። ባለፈው ጊዜ በነበረን ጊዜ ከኔ ጋር የተነጋገርንበትን ሐሳብ ታስታውሳላችሁ ብዬ አስባለሁ። ከቁጥር 17 በዚህ በኤፌሶን ምዕራፍ 4 ቁጥር 17 እስከ 19 ያሉትን 3 ቁጥሮች አነበን። በዛ ሐሳብ ላይ ነበር የተነጋገርነው። በዛ ሐሳብ ላይ ስንነጋገር ያየነው ስለ አህዛብ ወይም ደግሞ ስለማያምኑ ሰዎች አህዛብ ብለው የሚጠራቸው ወይም ደግሞ የማያምኑ ሰዎች ምን እንደሆኑ፣ እንዴት እንደነበሩ፣ ምን አይነት ህይወት እንደነበራቸው በዛ ክፍል ስንመለከት ነበረ። ስለዚህ አጠር አድርጌ ያን ሐሳብ ሳነሳ ምንድነው የሚለው አህዛብ ስለ አህዛብ ሲናገር ባለማወቃቸው ጠንቅ ደግሞም ባለማመናቸው ጠንቅ ይላል። በልባቸው መደንደን ምክንያት ጠንቅ፣ በልብ መደንደን ጠንቅ፣ ባለማወቅ ጠንቅ ምን ሆኑ ይላል? በከንቱ አምሮ ተመላለሱ። አህዛብ በከንቱ አምሮ ይመላለሱ ነበረ። ለዚህ ምክንያቱ አለማወቃቸው ደግሞም ያለ የልብ ድንዳኔ ጠንቅ እንደሆነባቸው፣ ጠንቅ የሚለው ምክንያት እንቅፋት መሰናክል እንደሆነባቸው አይተናል። በግልጽ የተገለጠውን በፍጥረቱ የተገለጠውን በልጁ የተገለጠውን እግዚአብሔርን በፊታቸው እያዩት ግን ማወቅ ማመን አልቻሉም ነበር ብለን ተመልክተናል። ከዚህ የተነሳ ልባቸው ጨለመ፣ ራሳቸውን ለርኩሰት ሁሉ አሳልፈው ሰጡ፣ ሴሰኞች ሆኑ፣ ልክ ለሌለው ኃጢአት ራሳቸውን አሳልፈው እንደሰጡ ተመልክተን ከዚህ ሁሉ በኋላ የመጨረሻ ጉዳያቸው ምን ሆነ ብለናል? ከእግዚአብሔር ሕይወት ራቁ፣ ከእግዚአብሔር ሕይወት ራቁ ብለን ተነጋግረን ነበረ። ዛሬ የምንመለከተው እንግዲህ ቁጥር 20 ላይ ነው። ቁጥር 20 ላይ ሲጀምር እናንተ ግን ይላል። መጀመሪያ ስለ አሕዛብ ስንመለከት እነሱ ባለማመናቸው ጠንቅ ነበር። እነሱ ደግሞ አሁን ዛሬ የምንጀምረው እናንተ የሚል ሐሳብ አለው። እናንተ ይሄን ቃል በደንብ ስሙት። እናንተ የሚለው ቃል በጣም ሰዎች እንዲያስተውሉ፣ ሰዎች ራሳቸው እንዲጠይቁ የሚያደርግ ቃል ነው። ይሄ ቃል ብቻውን እናንተ የሚለው ብቻ ሚኒንግ አለው። ለእያንዳንዳችን አንተ እናንተ የሚል መጽሐፍ ቅዱስ ላይ ስናገኝ ጌታ ኢየሱስ ለየት ያደረገ የተናገረበት ሐሳብ ነው። ይሄ ሐሳብ ያመኑትን በተመለከተ ጳውሎስ ያነሳውን ሐሳብ ሲጀምር እናንተ ግን ይላል። እናንተ ግን ብሎ ይጀምራል። እያንዳንዳችን ስማችን እያስገባን ፍቅር ግን ብልኔ፣ ሌሎቻችሁም እንደዚሁ ስማችሁን አስገብታችሁ ከአሕዛብ ተብሎ ከተነገረው ጋር ምን ያህል የተለየን እንደሆን፣ ምን ያህል የተራራቅን እንደሆን ቆም ብለን እንድናስብ ያደርገናል፣ እንድናስተውል ያደርገናል። ከዚህ ጳውሎስ በዚህ ስፍራ እናንተ ግን ብሎ የሚናገረው ሐሳብ አለው። ክርስቶስ ኢየሱስን እንደዚህ አላወቃችሁት፣ ከእሱ ሕይወት እንደዚህ አልተማራችሁም ብሎ የሚናገር ነገር ነው። እና ቆም ብለው በእርግጥ ከክርስቶስ ምን ተምሬያለሁ? ምን አይቻለሁ? ምን ሰምቻለሁ? እንዴት የሚል ነገር ምን አይነት ሕይወት ሰጥቶኛል ጌታ ብለው እንዲያስቡ የሚያደርግ አባባል ነው። ይሄ እናንተ ግን የሚለው እነሱ ከተባሉት የተለዩ ሰዎች፣ የተለየ ማንነት፣ የተለየ ሕይወት ያላቸውን ሰዎች ነው። በምዕራፍ 1 ቁጥር 13 ላይ እናንተ ደግሞ ይላል፣ እናንተ ደግሞ የእውነትን ቃል የመዳንንም ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ብሏቸዋል መጀመሪያ አይተናል ይሄን ምራፍ 1 ቁጥር 13 ላይ ስለዚህ እነኚህ የእውነትን ቃል የሰሙናቸው የመዳንን ወንጌል የሰሙናቸው መስማት ብቻ አይደለም ሰምተው ያመኑናቸው ማመን ብቻ አይደለም አመነው ማመናቸው የተረጋገጠ ተስፋ የተሰጣቸው በተስፋው መንፈስ የታተሙ ሰዎች ናቸው ክብር ለእግዚአብሔር ይሁን የተለዩ ናቸው ስለዚህ እናንተ ግን ይልና ክርስቶስን እንደዚህ አልተማራችሁም ብሎ ይናገራል ክብር ለእግዚአብሔር ይሁን እኔ የሰጠው ስላይድ ይሄን አልነበረም ሌላ ነበር ይሄን አቲን ይሄ አሁን ቢጠፋ ደስ ይለኛል የሰውን አቴንሽን እዚህ ላይ ማድረግ አስፈልገንም አሁን አቤል የወጣም ይቅርታ ያው እንደተለመደው እዚህ ላይ ጥቅሶች እንዲወጡ ሰጥቼ ነበር አልተቻለም ያልመጣች ምህታችን ዘውዲቱና እሱ ዛሬ አይሆን እግዚአብሔር ስም ብሩክ ይሁን ጌታ ስሙ ይባረክ ስለዚህ የተለየነን ወገኖች ሆይ ልዩነት አለን ከዓለም ከዙሪያችን ካለው ከዚህ ከጨለማው አኗኗር የተለየ ማንነት ያለን ሰዎች ነን እነዚህን ሰዎች ለይቶ ይናገራል እናንተ ግን ብሎ ይናገራል የእግዚአብሔር ስም ብሩክ ይሁን ሃሌሉያ እና እነኚህ ሰዎች እንዳልኳችሁ ቆም ብለው እንዲያስቡ ጥያቄ እንዲጠይቁ ከጌታ ምን ተምሬያለሁ ምን አይቻለሁ ምን ሰምቻለሁ ብለው እንዲፈትሹ የሚያደርጋቸው ጥሪ ነው እናንተ ግን የሚለው ቃል እናንተ ግን የሚለው ቃል ይህ ቃል እኔ ውስጥ በጣም ስለገባ ነው ደጋግሜ የምናገረው ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው በተለያየ ስፍራ እናንተ ግን አንተ ግን የሚሉ የመጽሐፍ ቅዱስ ሐሳቦችን እናገኛለን በማቴዎስ ምዕራፍ 23 ቁጥር 8 ላይ እናንተ ግን የሚለውን ሐሳብ ትንሽ ሰፋ ማድረግ ስለምፈልግ ነው ሌላ ቦታ የሚሄደው በማቴዎስ ምዕራፍ 23 ቁጥር 8 ላይ እናንተ ግን መምህር ተብላችሁ አትጠሩ መምህራችሁ አንድ ስለሆነ እናንተ ሁላችሁ ወንድማማች ናችሁ ይላል እናንተ ግን ሁላችሁ ምንድናችሁ ወንድማማች ናችሁ በጣም በጥንቃቄ ማጥናት ያስፈልገናል ይሄን ክፍል መምህር ተብላችሁ አትጠሩ ማለት ጌታ ባስተማሪነት ጸጋ የቀባው ሰው መምህር አይባል አስተማሪ አይባል ወንጌላዊ አይባል ፓስተር አይባል ሐዋርያ አይባል ማለት አይደለም እሱ ማለት አይደለም የውስጣችን ነገር መፈተሽ እንዳለብን የሚናገረው ይሐሳ እና ጌታ ኢየሱስ ክርስቶስ ነው ይሄን የተናገረው ጻፍትና ፈሪሳውያንን አንስቶ ተናገረና እነሱ በሙሴ ወንበር ላይ ተቀምጠዋል ስለዚህ በሙሴ ወንበር ላይ ያሉ በሙሴ ስልጣን ያሉ በሱ ወንበር ላይ ያሉ በሕጉ ላይ የሚያገለግሉ ስለሆኑ እነሱ የሚልዋቹን አድርጉ አላቸው ደቀ መዛሙርት የሚልዋቹን አድርጉ ነገር ግን ትዛዝ ማዘዝ ይችላሉ ማድረግ ግን አያውቁም ይሄን ግን አትማሩ ማዘዝ እንጂ ማድረግ ማያውቁትን ባህሪያቸውን አትማሩ ያሉበትን ወንበር ግን አክብሩ አሁን ያሉበትን ስልጣን አክብሩ ታዘዟቸው አለና ሌላ ባህሪያቸውን ሲጨምር እነሱ በድግስ ቦታ ከፍ ያለውን ቦታ ይፈልጋሉ እንደገና በመኩራብ ደግሞ ልዩ ወንበር ይፈልጋሉ ፊት መተው ቁጭ ማለት ይፈልጋሉ ፊት መሆናቸው አይደለም ክፋቱ ያን የሚያደርጉበት ሞቲቭ ነው ዋናው ነገር ቀድም እንዳልኳችሁ እሱን የሚያደርጉበት ምክንያት መጉላት መታየት ክብር መቀበል ይፈልጋሉ ስለዚህ በገበያ ቦታ ደግሞ ቀሚሳቸውን አስረዝመው ይሄዳሉ እና በጣም ሰላምታ ይፈልጋሉ አንቱ መባል ይፈልጋሉ መምህር መምህር መባል ይፈልጋሉ አላችሁ እናንተ ግን አለ ከዛ በኋላ እናንተ ግን መምህር ተብላችሁ ልትጠሩ አትፈልጉ ክብር ለእግዚአብሔር ይሁን እናንተ ግን ከነሱ መለየት አለባችሁ እንደዚህ አይነት ክብር ፈላጊ አትሁኑ ክብራችሁ ጌታ ነው ክብራችሁ ኢየሱስ ነው ክብራችሁ አምላካችሁ ነው ስለዚህ መምህራችሁ አንድ ነው አላችሁ አንድ መምህር ነው ያላችሁ እሱም ኢየሱስ ነው ስለዚህ ክብሩ ኢየሱስ ነው እግዚአብሔር ስሙ ይባረክ እናንተ ይሄን ማወቅ አለባችሁ እናንተ ሳይሆን ክብሩ እናንተ ብታስተምሩም እናንተ ብታውቁም እናንተ ብታገለግሉም እናንተ የሆነ ነገር ብትሆኑም ያደረገው ጌታ ነው ስለዚህ ክብሩ የማን ነው የጌታ ነው ክብሩ የጌታ ነው ለእናንተ አታድርጉት ነው የሚላችሁ ስሙን ሳይሆን ክብሩን ለመውሰድ አትፈልጉ እንደነሱ ክብር ተሻሚዎች አትሁን አለና እናንተ ግን ብሎ ያስተምራቸዋል። የእግዚአብሔር ስም ብሩክ ይሁን። እናንተ ግን ብሎ ያስተምራቸዋል። ስለዚህ እናንተ ግን የሚለው የማንነት መለያ ነው። እንዳልኳቸው ኤፌሶን ላይ አሁን ያነበብኩት ሐሳብ እነሱ ይላል አዛብ ደግሞ ስለ ክርስቲያኖች ስለዚህ ኤፌሶን ሰዎች ሲናገር ስለ ዳኑት ሲናገር እናንተ ግን ይላል። ክብር ለእግዚአብሔር ይሁን። በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 11 እስከ 14 ትንሽ ረዘም ያለ ክፍል ነው። አንድ ሐሳብ ደግሞ እሱ እና ያለን እንዲህ ይላል አነባዋለሁ። አንተ ግን ይላል አንተ ግን ይለዋል ጢሞቴዎስን። አንተ ግን የእግዚአብሔር ሰው ሆይ ይለዋል ደግሞ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ጽድቅና እግዚአብሔርን መምሰል እምነትንም ፍቅርንም መጽናትንም የዋህነትንም ተከታተል። መልካሙን የእምነት ገድል ተጋደል። የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንህለትን የዘላለምን ሕይወት ያዝ። ሁሉን በሕይወት በሚጠብቅ በእግዚአብሔር ፊት በጴንጤናዊውም በጲላጦስ ዘንድ መልካሙን መታመን በመሰከረ በክርስቶስ ኢየሱስ ፊት አዝሃለሁ። ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነ ትዛዙን ጠብቅ ብሎ ይመክረዋል። አንተ ግን የእግዚአብሔር ሰው ሆይ ከሄን ከመናገሩ በፊት ለጢሞቴዎስ ጳውሎስ የነገረው ሌላ ነገር አለ። የነዛን ነገር ነግሮታል። እነዛ የሚላቸውን ወይም ደግሞ ከዚህ በተቃራኒ ያሉትን ሰዎች ነገር ነግሮታል። ሲነገረው ስለምንድነው? ስለ ገንዘብ አፍቃሪዎች ነግሮታል። ስለ ከንቱ አገልጋዮች ነግሮታል። እውነትን የተቀሙ ይላል። እንደገና ደግሞ እነዚህ ቅድስናን ክብር ክርክርን ይወዳሉ። ስድብ፣ ክፋት፣ የክፉ ሐሳብ ሁሉ የሞላባቸው ናቸው ይላል። እንደዚህ አይነት አገልጋዮች አሉ። እንዲህ አይነት ሰዎች አሉ። ክርክርን የሚወዱ ክፉ የሆኑ እውነትን የተቀሙ ሰዎች አሉ። አንተ ከነዚህ ራቅ ይለዋል። አንተ ከነዚህ ራቅ። ገንዘብን የሚወዱ አሉ። እግዚአብሔርን መምሰል ማትረፊያ የሚመስላቸው አሉ። አንተ ግን ከነኚህ ራቅ እያለ ይነግረውና መጨረሻ ላይ አሁን የነገርኳችሁን አሁን ያነበብኩትን ሐሳብ አንተ ግን የእግዚአብሔር ሰው ሆይ ይላል። ስለዚህ እነኚህ ሰዎች ይከፋሉ። በዘመን መካከል በክፋት ይገለጣሉ፣ በአመጽ ይገለጣሉ፣ በአስቸጋሪነት ይገለጣሉ። አንተ ግን ጽና ጽና ይለዋል። ጽድቅንም እግዚአብሔርን መምሰል እምነትንም ፍቅርንም መጽናትንም የዋህነትንም ተከተል። ከክፎች ጋር ክፋቱን ከክፎች የተለየ ሁን። አንተ በእምነት በርታ፣ በጽድቅ በርታ፣ እግዚአብሔርን በመምሰል በርታ፣ በቅንነት በየዋህነት በርታ። አንተ ሌላ ነህ፣ እነሱ ሌላ ናቸው ብሎ ይናገራል። እግዚአብሔር ስም ብሩክ ይሁን። ለዚህ የእግዚአብሔር ሰው ሆይ ልዩዎች ነን፣ የተለየን ነን። ዘመን እየከፋ ነው የሚሄድ። ይሄ በአሁን ያለንበት ዘመን የምናያቸው በጣም ብዙ ክፋቶች አሉ፣ ብዙ አመጾች አሉ፣ ብዙ የማይመቹ ነገሮች አሉ። በዚህ ባለንበት ምድር የምናየው በጣም የማይመች፣ በጣም አስቸጋሪ የሆነ፣ በጣም ተስፋ የሚያስቆርጥ፣ እግዚአብሔር ዝም ያለ፣ እግዚአብሔር የሌለም የሚያስመስል በጣም ብዙ ነገር አለ። እግዚአብሔርን የሚዳፈር ብዙ ነገር አለ። እግዚአብሔር አምላክ ግን በዙፋኑ ላይ ነው። እግዚአብሔር ሰው ሆይ ጽና ጽና፣ እግዚአብሔርን በመምሰል ቀጥል ይለዋል። እግዚአብሔር ስም ብሩክ ይሁን። በምድራችንም በኢትዮጵያ የምንሰማው ብዙ ነገር አለ። ሰዎች በጣም በሚያስደንቅ አመጽ የሚገለጡበት ቅንነትን እና የዋህነትን የሚያስጥሉ ነገሮች የምንሰማበት የምናይበት። ነገር ግን ጽና ብሎ ይመክረዋል የእግዚአብሔር ስም የተባረከ ይሁን የኑሉ ማነሳው አንተ ግን አንቺ ግን እናንተ ግን የሚለውን የእግዚአብሔርን ቃል ምክር በደንብ እንድናየው ፈልጌ ነው በደንብ እንድናየው ፈልጌ ነው ወገኖቼ የእግዚአብሔር ቃል ምክር እንዲህ ብሎ ይመጣል አንተ ግን አንቺ ግን እያለ ይመጣል ወደኛ በዚህ ብቻ አላበቃም ጢሞቴዎስ ሁለተኛው ጢሞቴዎስ ላይ ምዕራፍ 3 ቁጥር 10 እስከ 15 አሁንም ጳውሎስ ለጢሞቴዎስ አንተ ግን እያለ ይቀጥላል ምዕራፍ 3 ቁጥር 1 ላይ ሲጀምር ገና ምን ይላል በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ይለዋል የሚያስጨንቅ ዘመን እንዲመጣ ይህን ወቅ ይልና የሰዎችን ክፋታቸውን እየዘረዘረ ይነግረዋል ሰዎች ራሳቸውን የሚወዱ ይሆናሉ ገንዘብን የሚወዱ ትምክተኞች ቤተኞች ተሳዳቢዎች ለወላጆቻቸው የማይታዘዙ የማያመሰግኑ ቅድስና የሌላቸው ፍቅር የሌላቸው እርቅን የማይወዱ ሐሜተኞች ራሳቸውን የማይወዱ ያለ በጣም በርካታ ነገር ነው የሚናገረው እናንተ አነቡት ይዘረዝር ይዘረዝርና ከነኚህ ሽሽ ይለዋል ከነኚህ ሽሽ ይለዋል ወረድ ብሎ ግን ቁጥር 10 ላይ አንተ ግን ትምህርቴንና አካሄደን ሐሳቤንም እምነቴንም ትግስቴንም ፍቅሬንም መጽናቴንም ስደቴንም መከራዬንም ተከትለ በአንጾኪያና በኢቆኒዮን በልስጥራም የሆነብኝን የታገስኩትንም ስደት ታውቃለህ ጌታ ከሁሉ አዳነኝ ይላል እኔን እየተከተልክ አይታል የኔን ህይወት ተከታተልሃል ከኔ ህይወት ያየው ነገር አለ ምንም እንኳን ሰዎች እንዲህ የከፉ ቢሆኑ ምንም እንኳን ይሄ መጨረሻው ዘመን አስጨናቂ ቢሆንም ይሄን ያህል የከበደ ቢሆንም ግን የታገስኩትን ትግስት አይታል ጽናቴን አይተሃል ዝም ብዬ አይደለም ያ ጽናት ያ ትግስት በብዙ መከራ ውስጥ ነው መከራዬንም አይታል ስደቴንም አይተሃል ይለዋል እንደውም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ የሚኖር ሁሉ ይሰደዳሉ ብሎ ይነግረውና ከዛ በኋላ ደግሞ እንደገና አንተ ግን ሚላ ሐሳብ አለ ቁጥር 14 ላይ መስለኛል አንተ ግን በተማርህበት በተረዳህበት ነገር ጸንተህ ኑር በማን እንደተማርከው ታውቃለህና ከጸንተህ ጀምሮ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍትን አውቀሃል ብሎ ይናገራል ስለዚህ በዚህ ባወቀው በተረዳው ቀድመህ ገና በተማርከው ትምህርት ጽና አንተ በርታ ብሎ ይነግረዋል መልካም ዘመን አጠብቅ ዘመን እየተበላሸ ነው ክፉ ነገር እየሆነ ነው በመጨረሻው ዘመን ሁሉ ክፉ ነው የሚሆነው አንተ ግን እየሸሸ በተማርከው በርታ ከኔ ህይወት ባየው ከልጅነት ጀምሮ በተማርከው በእውነት ቃል ጽና በርታ ብሎ ይመክረዋል ግብር ክብር ሁሉ ለእግዚአብሔር ለአምላካችን ይሁን ስለዚህ ከክርስቶስ የተማሩትን የኤፌሶን ሰዎች ጳውሎስ በዛ በተማሩት ትምህርት እንዲጸኑ እነሱ ከእውነት ያለው በክርስቶስ ከተማሩት ትምህርት እንጂ እውነት ያለው በአሕዛብ አካሄድ በአሕዛብ መንገድ እንዳልሆነ እነሱ ሄደው በሚሄዱበት መንገድ ምናልባት ያገኙአቸው አንዳንድ ጥሩ የሚመስሉ ነገሮች ቢኖር እንኳን ያ እውነት እንዳልሆነ እውነት ከክርስቶስ የተማረው ቃል ብቻ እንደሆነ ከክርስቶስ ሕይወት ያየው ነገር ብቻ እንደሆነ ለኤፌሶን ሰዎች እነዚህ ብቻ እንደሆኑ እንዲያስቡ ይመክራቸዋል ማለት ነው እግዚአብሔር ስም የተባረከ ይሁን የኤፌሶን ሰዎች ያነበብኩላችሁን ክፍል በደንብ እዩት ክርስቶስን እንደዚህ አልተማራችሁትም እናንተ እውነት በርሱ እንዳለ አውቃችኋል ደግሞም ከርሱ ተምራችኋል ይላል እነዚህ የኤፌሶን ሰዎች የተማሩት ትምህርት ስለ ኢየሱስ ነው ያስተማራቸው ራሱ ኢየሱስ ነው ከሱ ተምራችኋል ብሎ ይናገራል ስለዚህ እናንተ ግን አንተ ግን የሚለው ቃል የሚለይ ጥያቄ እንዲፈጥርብን የሚያደርግ ቆም ብለን እንድናስብ የሚያደርግ ነው ወገኖች ዛሬ እንዳልኩት ስማችንን ጠርተን እኔ ግን ብለን ወይም እንዳልኳችሁ እኔ ፍቅር ግን ምንድነው የተማርኩት ምንድነው የሰማሁት ከጌታ ያየሁት ወደ ጌታ የመጣሁት ምን ሰምቼ ነው ምን አይቼ ነው ምን ተምሬ ነው سو اهون يت لاي نه يالهوت بلندنا يميادرغن طري نو نانته جن انت جن انشي جن كبر لي يسوع يهون تليو تليو ብሎ ይናገራል። ስለዚህ ይሄን ካላቸው በኋላ ጳውሎስ የሚያነሳቸው ሁለት ማንነቶች አሉ። አሮየው ሰውና አዲሱ ሰው ብሎ የሚያነሳቸው ሁለት ማንነቶች አሉ። ነኚ ሁለት ማንነቶች ወንድሞቼ እህቶቼ አንዱ ዛማዶ ሌላው ዚማዶ ያለ ነገር አይደለም። አዲሱ ሰው ዛጋ አሮየው ሰው ዛጋ ያለ አይደለም። አዲሱ አሮየውም ሰው እኔ ውስጥ ነው ያለው። እያንዳንዳችን ውስጥ ነው ያለው። ያንዳንዳችን ውስጥ ነው ያለው አሮየው ሰው። ይሄ አሮየ ሰው ክርስቶስን ከማግኘታችን በፊት የነበረው ፉል ባህሪያችን አሁንም ደግሞ ያረጀ በህይወታችን ያለ ማንነት አዳማዊ ማንነት ስጋዊ ማንነት እሱን የሚገልጽ ማንነት ነው። ስለዚህ ስለ አሮየ ሰው ጥቂት እንመልከት። እነዚህ ሁለት ማንነቶች እንዳልኳችሁ በአንድ ሰው ውስጥ ያሉ የአንድ አማኝ ማንነቶች ናቸው። አሁን በዚህ በመጽሐፉ ያጠናን ስንሄድ ያያየን ስንሄድ ግን ምን ያደረግን መሄድ እንዳለብን እናያለንና ሁለቱ ማንነቶች አሉ። ወረድ ብለን ሌላ ጊዜ ምን እንደምናየው በዚሁ በኤፌሶን ምዕራፍ በኤፌሶን መጽሐፍ ላይ እናያለን። በገላትያ ላይ እንደምናየው በተለይ ደግሞ እነኚህ ሁለት ማንነቶች እርስ በርሳቸው የሚዋጉ የሚቃወሙ ማንነቶች ናቸው። ኤፌሶን ገላትያ ምዕራፍ 5 ቁጥር 17 ላይ ስጋ በመንፈስ ላይ መንፈስም በስጋ ላይ እርስ በርሳቸው ምን ይላሉ ይላል ይቃወማሉ ስለዚህ የምትወዱት ልታደርጉ አትችሉም ይላል። በአዲሱ በደበኛ ትርጉም ስናየው ምን ይላል ስጋ መንፈስ የማይፈልገውን ይፈልጋል መንፈስ ደግሞ ስጋ የማይፈልገውን ይፈልጋል። ዳንኤል ይዛል አዲሱ በደበኛ ትርጉም ገላትያ ምዕራፍ 5 ቁጥር 17 በጣም አስቸጋሪ ነገር ነው። አሁን ስጋ መንፈስ የማይፈልገውን ይላል ይፈልጋል መንፈስ ደግሞ ስጋ የማይፈልገውን ይፈልጋል። ስለዚህ ስጋ የማይፈልገውን መንፈስ ስጋ የሚፈልገውን መንፈስ አይፈልገው በሌላ አባባል መንፈስ ደግሞ የሚፈልገውን ስጋ አይፈልገው። ስለዚህ በአንድ ሰው ላይ እነኚህ ሁለት የሚቃወሙ የተለያየ ፍላጎት ያላቸው ማንነቶች አሉ። እነኚህ ማንነቶች ህይወታችን ጦር ሜዳ ያደርጉታል። ህይወታችን ላይ ጦር ሜዳ ይሆናል። ህይወታችን ሁለት ተዋጊዎች በሰሜንና በደቡብ ሆነው ሲዋጉ መሃል ላይ የቆመ ሰው ምን እንደሚሆን አስቡ። እንደዛ ገጥመት የሚያውቅ ሰው ካለ አላቅ እኔ ገጥሞኝ ያውቃል። በዚህ በድሮ ያኔ በሚባለውና በደርግ ጦርነት ጊዜ ኢትዮጵያ ያያለው ሁለቱ በሚዋጉበት መሃል ላይ ገብቻ አውቃለሁ። አይሮፕላን በላይ በሚያንዣብበት ታች መትረየስ በሚጮህበት መሃል ውስጥ ገብቻ አውቃለሁና በጣም ግራ የሚያጋባ ነገር ነው። ወደዚህ ስትሄዱ እዚህ ጋር ጥይት መሬት ይፈልሳል፣ ወደዚህ ስትሄዱ ጥይት እዚህ ጋር መሬት ይፈልሳል። ያው እንግዲህ የበሰበሰ ዝናብ አይፈራም ስለሆነ ነገሩ ምንም ማድረግ አይቻልም እንጂ በጣም የሚያስጨንቅ በጣም የሚያስፈራ ነገር ነው እና ግራ ያጋባል። ወደየት ሊሄድ ያስፈልጋል? እንደዚህ ሆነው እነኚህ ሁለት ማንነቶች በአንድ ሰው ህይወት ውስጥ እርስ በርሳቸው ሲታገሉ ህሊናን ያቆስላሉ። አድርግ አታድርግ ስጋ የሚፈልገውን አድርግ ይላል ለህሊናችን ነው። መንፈስ ደግሞ ኖ ይላል። መንፈስ የሚፈልገውን አድርግ ይላል፣ ስጋ ደግሞ ኖ ይላል። እና የምናደርገውን ያሳጡናል። ቀላል አይደለም። መፍትሄው አንዱ መሸነፍ አለበት። አለዛ ሁሉ ጊዜ ፍልሚያ ነው፣ ሁሉ ጊዜ ግራ መጋባት ነው የሚሆነው አንዱ ስካል ተሸነፈ ድረስ። ይሄን በደንብ አልገባበትም። አሁን በደንብ ለማየት ወደ ሮሜ ምዕራፍ 7 ይደን ሐዋርያው ጳውሎስ ምን ያህል ትግል እንደገጠመው የሚናገረውን ሐሳብ በደንብ ማየት ጥሩ ነው። እሱን አላነሳውም አሁን። ስለዚህ ከዚህ ጦር ሜዳ لموتات كزي يويا ميدا كمو لموتات አሮየውን ሰው ማስወገር ነው ማለት ጳውሎስም መከራቸው ይሄን ነው አሮየውን ሰው ምን በሉ አስወግዱ ይሄ አሮየ ሰው እግዚአብሔርን የማያውቅ እግዚአብሔርን ብቻ ሳይሆን የእግዚአብሔርን ፈቃድ የማያውቅ የሚያውቀውን እንኳን መታዘዝ የማይችል መታዘዝ ካለመቻሉ የተነሳ እግዚአብሔርን ደስ የማያሰኝ ስለማይታዘዘው እግዚአብሔርን ደስ ሊያሰኝ የማይችል ማንነት ነው አሮየው ሰው ያለው ባህሪው ማለት ነው። እግዚአብሔር የሚጠላውን ይወዳል እግዚአብሔር የሚወደውን ደግሞ ይጠላል። በጣም ከእግዚአብሔር ነገር ጋር የተጋጨ ማንነት ያለው ነው አሮየው ሰው ወይም ስጋዊው ሰው ወይም አዳማዊ ማንነት አሮየው ሰው። አንዳንድ አሮየው የሚለው ነገር ያጽናናኛል ነው ያረጀ ነው ያረጀ የሞተ ነው እና መጽሐፍ ቅዱስ አሮየው ሰው ይላል። በክርስቶስ በሆነ አዲስ ህይወት አሮየው ሆኗል። የጌታ ስም ብሩክ ይሁን። ግን አርጅቶም ተንበርኮም ይሄደ በመርኩዝም ይሄደ ብቅ ማለቱን አይተው ብቅ ይላል። ይሄ የሁላችን ለመንበር ነው ብቅ ይላል እና እግዚአብሔር የሚጠላውን የሚወድ እግዚአብሔር የሚወደውን የሚጠላ እጅግ በጣም የከፋ ባህሪ ነው ያለው። ጻፉ እንደነገረን የሚያታልል ምኞት አለ የሚያታልል ምኞት አለ አታላይ ነው የሚያታልል ምኞት አለ። የቀደመውን የፊተኛውን ኑሯችን ያሰብን እንድንታለል የሚያደርግ ምን ማለት መሰላችሁ? እስራኤላውያን ከግብጽ ምድር ወጡና እግዚአብሔር እየመራቸው ያለ እግዚአብሔር በድንቅ አብራቸው ያለ እግዚአብሔር እየተናገራቸው ያለ አድራሻውን በግልጽ እየነገራቸው የመጨረሻቸው ነገር በግልጽ እየነገራቸው ወተትና ማር ወደምታፈስ ምድር እንደሚገቡ እየተናገራቸው ያለ ነገር ግን የሚያታልል ማንነት በውስጣቸው ነበር። ዱባ ሽንኩርት ግብጽ እንዲሉ የሚያደርጋቸው ማንነት በውስጥ ነበር። አንዳንድ ሰዎች ሲናገሩ እግዚአብሔር እስራኤላውያንን ከግብጽ ከማውጣት ይልቅ ግብጽን ከእስራኤል ውስጥ ማውጣት አስቸግሮት ነበር ይላሉ ብዙ ሰባኪዎች። እና ይሄ የሚያታልል ማንነት የሚያታልል ባህሪ አለው። ዮሐንንም እንደዚሁ ነው ያደረጋት። ዮሐን አንዳንዴ ሰይጣንን ነው ኃላፊነቱን ምን ሰጠው ሰይጣን እንዲያረጋት ዮሐንን እንዲያረገ ብለን እናገራለን። እነት ነው ሰይጣን ነው። ነገር ግን ትልቁና የመጨረሻው ንሳኔ እንድታደርግ ያደረጋት በሷ ውስጥ የመጣ መሻት ነው። ሰይጣን የነገራት ነገር እንደ እግዚአብሔር ትሆኛለሽ ነው ያላት። ውሳኔው የሷ ነበርና ፍሬውን ስትመለከት ለማየት ለመብላት ያማረ ነው ላይም ደግሞ ደስ የሚያሰኝ ነው። ስለዚህ እንዴ እንደ እግዚአብሔር መሆንማ ካለ የሚል ውሳኔ ውስጥ እንድትገባ አደረጋት። ምን አድርጎ አታሎ ማለት ነው። ስለዚህ እንዲህ አይነት እንዲህ የሚያታልል የማይጠቅመውን ነገር የሚጠቅም አድርጎ የሚያሳይ ማንነት አለው። አንዱ ሌላው ባህሪው እሱ ነው። መጨረሻው ባህሪው በዚህ በሶን መጽሐፍ ላይ ባነበብኩት ክፍል ያለው ይሄ አሮየው ሰው የሚጠፋ ነው። የሚጠፋን የመጨረሻ ድሉ ጥፋት ነው። ለጥፋት የተዘጋጀ ነው። የህይወት ተስፋ የሌለው ነው አሮየው ሰው። ስለዚህ ይሄ ባህሪ ያለው ነው። እግዚአብሔርን አይታዘዝም። እግዚአብሔርን አይወድም። መታዘዝ አይችልም። እግዚአብሔርን ደስ ማሰኘት አይችልም። በሮሜ ምዕራፍ 8 ቁጥር 7 እስከ 8 ላይ እንዲህ የሚል ቃል አለ። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ህግ አይገዛምና መገዛትም ተስኖታልና ይላል። አይገዛም። ያሮየው ሰው ስጋዊ ሰው ለእግዚአብሔር ህግ አይገዛም። መገዛት የተሳነው እሺ ማለት መታዘዝ ያቃተው። በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ይላል። ስለዚህ ስለማይታዘዝ እግዚአብሔርን ደስ ሊያሰኘው አይችልም። አይችልም። ስለዚህ ጳውሎስ እንዲህ ይላቸዋል፣ አስወግዱት፣ አሮየውን ሰው አስወግዱት ይላቸዋል። ይህ አሮየ ሰው ክርስቶስ የሰቀለው ነው። ጌታ ስሙ ይባረክ። የተሰቀለ ነው። መጽሐፍ ቅዱስ በሮሜ 6 ምዕራፍ 6 ቁጥር 6 ላይ እንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥራ ይሻር ዘንድ አሮየው ሰዋችን ከክርስቶስ ጋር እንደተሰቀለ እናውቃለን ይላል። የሞተስ ከኃጢአቱ ጸድቋልና ብሎ ይናገራል። ስለዚህ አሮየውን ሰው ጌታ ምን አድርጎታል? ሰቀሎታል። የተሰቀለ ነው። በገላትያ ምዕራፍ 5 ቁጥር 24ም ላይ ደግሞ በክርስቶስ ኢየሱስ የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀለውታል ብሎ ይናገራል። እዚህ ሥጋ በክርስቶስ ተሰቀለዋል። እግዚአብሔር አምላካችን ስሙ ይባረክ። ሌላ አንድ ጥቅስ ልጨምርላችሁ። ገላትያ ምዕራፍ 2 ቁጥር 20 ላይ ጳውሎስ እንዲህ ብሎ ይናገራል፣ ከክርስቶስ ጋር ተሰቅያለሁ፣ እኔ አሁን ሕያው ሆኜ አልኖርም ይላል። በጣም የሚገርም አባባል ነው። ከክርስቶስ ጋር ተሰቅያለሁ፣ እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝ ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ኑሮ ነው ይላል። አሁን አልኖርም እኖራለሁ ይላል። ደግሞ ጳውሎስ ሲናገር አልኖርም ደግሞ እንደገና እኖራለሁ ይላል። ያኛውን ኑሮ አልኖረውም፣ እሱ ተሰቅሏል። አሮየውን ሰው ሕይወት አልኖረውም፣ እሱ ምን ብሏል? ተሰቅሏል፣ ከክርስቶስ ጋር ተሰቅሏል። እሱን አልኖርም፣ ክርስቶስ ግን በእኔ ይኖራል አለ። በዚህ በአዲሱ ማንነቴ ክርስቶስ ይኖራል፣ በዛ በአዲስ ማንነቴ ደግሞ እኖራለሁ ብሎ ይናገራል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ተሰቅሏል። ጳውሎስ በተለያየ መጽሐፍ ቅዱስ ክፍሉ ይሄን ይነግረናል። በተለያየ መጽሐፍ መልእክቶቹ ላይ ይሄን ይነግረናል። አሮየው ሰው ምን ብሏል? ተሰቅሏል። ስለዚህ የተሰቀለውን አሮየውን ሰው አስወግዱት። ክርስቶስ ሰቅሎታል፣ እናንተ አታውርዱት። ተሰቅሏል፣ አታውርዱት ብሎ ይመክራል። ይሄን ማድረግ አስቸጋሪ ይመስላል። አሮየውን ሰው ክዶ አውልቆ ጥሎ አዲሱን ሰው ሆኖ መመላለስ አስቸጋሪ ይመስላል። ግን እናንተ ግን ለተባሉት ሰዎች ይቻላል። ክብር ለእግዚአብሔር ይሁን። ይቻላል። በክርስቶስ የሆነ ሰው ይችላል። ያለ ክርስቶስ የሆነ ሰው ሊያደርገው አይችልም። በክርስቶስ የሆነ ሰው አዲሱን አሮየውን ሰው አውልቆ አዲሱን መልበስ ይችላል። ምክንያቱም ከኃጢአት ኃይል ከኃጢአት ስልጣን ነፃ የወጣ ሰው ማለት ነው። በክርስቶስ የሆነ ሰው ማለት ከኃጢአት ጉልበት ነፃ የወጣ ሰው ማለት ነው። ከኃጢአት ስራት ነፃ የወጣ ሰው ማለት ነው። በክርስቶስ በራሱ አይደለም፣ በክርስቶስ ነፃ የወጣ ማለት ነው። ስለዚህ ይችላል። ይሄን ደግሞ በእግዚአብሔር ቃል ይረዳል፣ በመንፈስ ቅዱስ ይታገዛል። በክርስቶስ የሆነ ሰው መንፈስ ተሰጥቶታል፣ መንፈስ በውስጡ አለ። ይሄ መንፈስ ይመራዋል፣ ይሄ መንፈስ ያግዘዋል። ስለዚህ አሮየውን ሰው ማውለቅ በክርስቶስ የሆነ ሰው ይችላል። ክብር ለእግዚአብሔር ይሁን። ይህን ስላችሁ በእኛ በራሳችን አቅም ጉልበት እንድንመካ አይደለም፣ ግን ጌታ ከኛ ጋር ስላለ መንፈሱ ስለተሰጠን የጌታ ዕውቀት ስለተሰጠን ከጌታ ጌታን ራሱን ስለተማርን ማውለቅ ይቻላል። ጌታ ስሙ የተባረከና የተመሰገነ ይሁን። ኃጢአት አይገዛችሁምና ይላል መጽሐፍ ቅዱስ። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ ስር አይደላችሁም ብሎ ይናገራል። ስለዚህ ኃጢአት እንዳይገዛን አድርጎ ጌታ ነፃ አውጥቶናል። እዚህ እኛ አሁን ከጸጋው ስር ያለን ጸጋ የተሰጠን ሰዎች ነን። በጸጋ የምንኖር ሰዎች ነን። አሮየውን ሰው ማውለቅ እንችላለን። እዚህ አሮየውን ሰው ለማውለቅ አሮየውን ሰው ለማስወገድ ወደ ጸጋው መጠጋት ያስፈልጋል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሏል? ተገልጧል ተገልጧል ይሄ ጸጋ ደግሞ ኃጢአተኝነትንና ዓለማዊ ምኞትን ምን ያደርጋል ያስክዳል ክብር ለእግዚአብሔር የሚያስክድ ጸጋ ማስካድ ብቻ አይደለም እሱን የተባረከውን ተስፋችን የሚመለሰውን ክርስቶስን እንድንጠብቅ በዚህ ዘመን ደግሞ ምን ያደርገናል ያስተምረናል ገላትያ ምዕራፍ 2 የኔ ነግረናል የጸጋ ይሄን ያደርጋል ዓለማዊ ምኞትን ኃጢአተኝነትን ያስክደናል የተባረከ ተስፋለን የሚመጣ ጌታለን እሱን እንድንጠብቅ እንዴት መጠበቅ እንዳለብን ያስተምረናል ስለዚህ ወደዚህ ጸጋ መጠጋት ይኖርብናል ወደዚህ ጸጋ ስንጠጋ አሮየውን ሰው ማውለቅ ለኛ ከባድ አይደለም እግዚአብሔር ስም ብሩክ ይሁን እንግዲህ ሰዓቴ ሄዷል እንጃ የሚገፋብኝ ሰው እንዳለ አላውቅም በጣም ፈጥኖብኛል ባቆም ይሻለኛል በያስባለሁ ምክንያቱም አሁን እዚህ በኋላ ካለፍኩ አስተኛችኋለሁና እዚህ ላይ አቆማለሁ ክብር ለጌታ ለኢየሱስ ይሁን ስለዚህ እኔና እናንተ አሮየውን ሰው ማውለቅ የምንችልበት አቅም አለን አቅማችን ጌታ ነው ጌታ የሰራው ሥራ አለ የኃጢአትን ጉልበት ሰብሮታል እሱን ሽሮታል በእኛ ላይ ስልጣን የለውም ጸጋ ደግሞ ተለቋል በዚህ ጸጋ ተደግፈን አሮየውን ሰው ማውለቅ እንችላለን ክብር ለኢየሱስ ይሁን እንችላለን ማንንም ሰው እንደሚገዛ አይገዛንም ኃጢአት ማንንም ሰው እንደሚገዛ አይገዛንም ዓለማዊነት ነፃ ወተናል በነፃነት ልንኖር ክርስቶስ ኢየሱስ ነፃ አወጣን ስለዚህ ደግማችሁ በኃጢአት አትያዙ አንያዝ እኛ ፈቅደንና ወደን ካልተያዝን በስተቀር ክርስቶስ ነፃ አውጥቶናል ስለዚህ ወገኖቼ ሆይ እንችላለን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን በእኛ አቅም በእኛ ጉልበት ከመከርንና ከፈለግን አንችልም ግን ጸጋ አለ ስለዚህ እንደ ጌታ ፈቃድ በሚቀጥለው አሮየውን ሰው ለማስወገድ የሚረዱን ሁለት መንገዶች አሉ እነሱን መናገር ነበርብኝ ዛሬ ብቻርስ ደስ ይለኝ ነበር ግን ጊዜ ስለሚወስዱብኝ እነሱን በሚቀጥለው ጊዜ እናያለን በዚሁ አሁን ባነበብኩት ክፍል የተጠቀሱ ናቸው እነሱን በሚቀጥለው በሌላው ፕሮግራማችን እናያለን የእግዚአብሔር ስም የተባረከ ይሁን እንጸልይና እንጨርሳለን አሁን ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው ሃሌሉያ አሮየው ሰው የህይወት ተስፋ የሌለው የተፈረደበት የሚጠፋ አሮየው ሰው ነው አሮየው ሰው አሮየው ማንነት የሚታገልን የሚተናነቀን ጠፊ የሆነውን እሱን አውልቁት ይላል ጳውሎስ እሱን አውልቁት እሱን አስወግዱት አውልቃችሁ አስወግዳችሁ ራቁታችሁን ሂዱ አይልም የሚቀጥል ሐሳብ አለው አውልቁ ብሎ ልበሱ ይላል ጌታ ስሙ ይባረክ ማንንም ሰው ልብስ ያለቀ ብሎ አውልቆ ራቁቱን አይሄድም አዲስ ልብስ ይገዛል አዲስ ይለብሳል አዲስ ልብስ አለ በክርስቶስ የተዘጋጀ ሌላ ማንነት አለ ክርስቶሳዊ የሆነ ማንነት አለ እሱን በሚቀጥለውና ያለ አሁን ግን የሚጠፋውን አሮየውን ሰው አስወግዱ እናንተ ግን አንቺ ግን ወንድሜ አንተ ግን ወንድሜ በክርስቶስ የተለየህነ ከክርስቶስ ተመረሃል ከክርስቶስ ትምህርት ተመረሃል ከክርስቶስ ህይወትን ተጋርተናል የተለየነን በዙሪያችን ከመናየው ከማይጠቅመው ነገር የተለየነን ጌታ ለይቶናል ክብር ለእግዚአብሔር ይሁን ጌታ ስሙ የተባረከ ይሁን ሃሌሉያ ጌታ ሆይ እናመሰግናለን ክብር ላንተ ይሁን